ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 25 2016 ዓ.ም ዝግጅታችን ጀመረ።
በኪነ ጥበብ ሙያተኞችና ስራዎች ላይ የበረታው ፖለቲካዊ ጫና እንዲቆም ተጠየቀ።
ኪነ ጥበብ ባለሙያዎቹ በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበትን ሁኔታ መረጃ ለማግኘት ሞክረናል።
የሰማችኋቸው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር የሆኑትን አቶ ያሬድ ኃይለማርያምን ነው። ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎች መታሰራቸውን አስመልክቶ የሚዳስስ ዘገባ ይኖረናል።
ለማጫንም ከፈለግ መጫንም ከፈለግ አሁን ኢንፎርሜሽኖቹ ዲሴንትራላይዝድ ነው፣ ደላሎች ናቸው የሚቆጣጠሩት እንጂ ይሄንን በቂ መረጃ የሚሰጥ የግልም ተቋም የመንግስትም ተቋም ስለሌለ ጭነት የት እንዳለ መኪና የት እንዳለ ሁለቱን ደግሞ ኮኦርዲኔት አድርጎ ሸራ ተቋም በዛ ላይ ደረጃ ስለሌለ ኮስቱ በጣም ከፍተኛ ይሆናል።
አሁን ደግሞ የሰማችኋቸው የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚቱጆ ጉርሜሳን ነው። የኢትዮጵያ የጭነት ትራንስፖርትና የሎጂስቲክ አገልግሎት ያሉበትን ተግዳሮቶችን በምሽቱ መሰናዷችን እንዳስሳለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ግንቦት 25 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጓችሁ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ናይጄሪያ ህገ ወጥ የማዕድን ቁፋሮን ለማስቆም ከፍተኛ ጥረት ጀመረች። የናይጄሪያ መንግስት ህገ ወጥ የማዕድን ቁፋሮዎችን በመቆጣጠር ከሚያዝያ ወር አንስተው የሀገሪቱን ለኤሌክትሪክ ተሽከርካሪዎች፣ ስማርትፎኖችና ኃይል ባትሪዎች የሚያገለግለውን ሊቲየም የተሰኘ ወሳኝ ማዕድን በመስረቅ ላይ በሚገኙ በደርዘን የሚቆጠሩ ፍቃድ አልባ የማዕድን ቁፋሪዎችን አስሯል። በቅርቡ የታሰሩት የናይጄሪያ ህገ ወጥ የማዕድን ቁፋሪዎች ሁኔታም ናይጄሪያ ወሳኝ ማዕድናትን የማውጣት ስራዋን ለመቆጣጠር፣ ህገ ወጥ እንቅስቃሴን ለመግታትና ከማዕድን ሀብቷ የተሻለ ጥቅም ለማግኘት የምታደርገው ጥረት አካል ነው። የንጹህ የኃይል አቅርቦት ሽግግር የከሰል ድንጋይ ከዘይትና ከጋዝ ወደ ታዳሽና ባትሪዎች የሚደረግ ሽግግር ዓለም አቀፍ የሊቲየም የቲንና ሌሎች ማዕድናት ፍላጎት እንዲኖር አድርጓል። በናይጄሪያ የሙስና ቁጥጥር ዝቅተኛ መሆንና አብዛኞቹ የማዕድን ክምችቶች አነስተኛ የመንግስት ቁጥጥር ባሉባቸው ራቅ ያሉ አካባቢዎች መሆናቸው ህገወጥ የማዕድን ቁፋሮች እንዲጨምር ማድረጉ ተገልጿል። የናይጄሪያ ባለስልጣናት ከህገወጥ ማዕድን ማውጣት ልምዶች የሚገኙ ትርፍ በሰሜናዊ ናይጄሪያ ክፍል የሚገኙ የሚሊሻ ቡድኖችን ለማስታጠቅ እያገዘ ነውም ብለዋል። በሌላ በኩል ኔታንያሁ የባይደን ጋዛ እቅድ መልካም አማራጭ ባይሆንም እስራኤል ትቀበለዋለች አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረዳት ዛሬ እሁድ በጋዛ የሚገኘውን ጦርነት ለማቆም በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የቀረበውን ማዕቀፋዊ ስምምነት መቀበላቸውን አረጋግጠዋል። ይሁን እንጂ ኔታንያሁ እቅዱ ችግር ያለበትና ተጨማሪ ስራ የሚሻም ነው ሲሉ ነው የገለጹት። መታየት ያለባቸው ብዙ ዝርዝር ጉዳዮች አሉ ያሉት ፕሬዚዳንቱ የእስራኤል ሁኔታ፣ የታጋቾቹን መፈታትና ሐማስ ዘር አጥፊ አሸባሪ ድርጅት መሆኑን በተመለከተ ግን ምንም ለውጥ የለም ብለዋል። ባይደን ላለፉት በርካታ ወራት ብዙ የተኩስ አቁም ሀሳቦችን ቢያቀርቡም ሁሉም አርብ ዕለት ካቀረቡት የስምምነት ማዕቀፎች ጋር ተመሳሳይነት አላቸው። ይሁን እንጂ እስካሁን ድረስ ሁሉም ወድቀዋል። ባይደን በጎርጎሮሳውያኑ የካቲት ወር እስራኤል በረመዳኑ ቅዱስ የጾም ወቅት ጦርነት ለማቆም ተስማምታለች ቢሉም እርቁ ተፈጻሚ ሳይሆን ቀርቷል። ዋናው ነጥብ እስራኤል ሐማስ እስኪወድም ድረስ ጦርነቱን ለጊዜው ብቻ በማቆም እንደምትወያይ ማሳየቷ ነው። ባይደን በቅርብ ጊዜ ንግግራቸው ሐማስ ስልጣን ከሌለው በጋዛ የተሻለ ቀን ይፈጠራል ያሉ ሲሆን፣ ይሁን እንጂ ይህ እንዴት እንደሚሳካ የሰጡት ማብራሪያ የለም። አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዘለንስኪ የእስያ ሀገራት በስዊዘርላንድ የሰላም ጉባኤ ላይ እንዲሳተፉ ጥሪ ያቀረቡ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ዛሬ እሁድ በሻንጋሪላ የእስያ ሀገራት የመከላከያ መሪዎች ጉባኤ ላይ ተገኝተው መሪዎቹ በመጪው የጎርጎሮሳውያኑ ሰኔ 15 እና 16 በስዊዘርላንድ የሚደረገው የሰላም ጉባኤ ላይ እንዲሳተፉ ጥሪ አድርገዋል። ዘለንስኪ በሲንጋፖር ሻንጋሪላ ጉባኤ ባደረጉት ቁልፍ ንግግር ሶስተኛ ዓመቱን በያዘው የዩክሬን ሩሲያ ጦርነት ዩክሬን ዲፕሎማሲን ለማስጠበቅ የምታደርገው ጥረት ላይ አጽንኦት ሰጥተው ተናግረዋል። ከረጅም ጊዜ በፊት ዓለም የተበታተነች መስሎ ታይቶ ነበር፣ ነገር ግን አብዛኞቹ ሀገራት ቢያንስ የጋራ ደህንነትን በተመለከተ እውነተኛ ሰላምን እንደሚመኙና መተባበር እንደሚችሉ አይተናል በማለት በመቶዎች ለሚቆጠሩ የእስያ ቀጠናዊ ልዑካንና መሪዎች ንግግር አድርገዋል። ቻይና ከዘንድሮ ሰላም ጉባኤ ራሷን አግልላለች። ቻይና ከሰላም ጉባኤው ለመገለል የወሰደችው ውሳኔን በተመለከተም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በጎርጎሮሳውያኑ ግንቦት 31 ለጋዜጠኞች በሰጡት መግለጫ ሩሲያና ዩክሬን ሁለቱም በስብሰባው ላይ መሳተፍ አለባቸው በማለት በቻይና የቀረበውን ቅድመ ሁኔታ ጉባኤው ባለማሟላቱ ቻይና ከጉባኤው ራሷን ማግለሏን አስታውቋል። የጀርመኑ ቻንስለር እና የፈረንሳዩ ፕሬዝዳንት ጨምሮ በርካታ የአውሮፓ መሪዎች ቻይና ለሩሲያ የጦር ኃይል የምታደርገውን ድጋፍ በተመለከተ ቤጂንግ የሰላም ሂደትን ለማመቻቸት ተጽዕኖዋን እንድትጠቀም አሳስበዋል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 25 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውንም እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል።
የሰማችኋት ጋዜጠኛ ካሳዬ ዳምጤ ትባላለች። የጋዜጠኞችን የአእምሮ ጤና አስመልክቶ ወደ በኋላ ላይ ከምናነሳው ርዕሰ ጉዳይ የተቀነጨበ ነው።
ዝግጅታችንን ግን እንደተለመደው በሙዚቃ ነው የምንጀምረው አይደል?
ልክ ነው ስመኝሽ። አድማጮቻችንም የትኛውን ሙዚቃ እንደምንመርጥ እየጠበቁ ይመስለኛል።
ኧረ እኛም ተዘጋጅተናል። ለምለም ኃይለ ሚካኤል በቅርቡ አዲስ ካወጣችው አልበም ውስጥ እንዳጠላው እያለች በተጫወተችው ሙዚቃ ዝግጅታችንን እንጀምራለን። ከለምለም ኃይለ ሚካኤል አዲስ አልበም ውስጥ አንዱ የሆነውን እንዳጠላው የተሰኘ ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ።
የመጀመሪያው መሰናዷችን በኪነ ጥበብ ሙያተኞችና ስራዎች ላይ የበረታውን ፖለቲካዊ ጫና ይመለከታል። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል አስታውቋል። የተቋሙ ዋና ዳይሬክተር አቶ ያሬድ ኃይለማርያምም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል። ይኸው ወከባና እስራት እንዲቆምም ተቋማቸው መንግስትን በመግለጫ ጠይቋል።
ይህንን ዘገባ ያዘጋጀው ባልደረባችን አስማማው አየነው በጉዳዩ ላይ በኢትዮጵያ የኪነ ጥበብ ታሪክ ላይ መጽሐፍ የጻፉትን ዶክተር እንዳለ ጌታ ከበደንም አነጋግሯቸዋል። በጥበብ ስራዎች ላይ ያለው ፖለቲካዊ ጫና ከትላንት የቀጠለ ነው ያሉት እንዳለ ጌታ ሙያው ለሀገር እድገትና ለውጥ እንዲውል ከማሰብ ይልቅ ለፖለቲካዊ ድጋፍ ብቻ እንዲያገለግል ከሚፈለግ አስተሳሰብ የሚመነጭ ችግር እንደሆነ አመልክተዋል። በነገራችን ላይ ደረጀ አስማማው በዚህ ጉዳይ የመንግስትን ምላሽ ለማካተት ወደ ባህልና ስፖርት ሚኒስቴርም ደውሎ ነበር። ሆኖም መስሪያ ቤቱ ታስረዋል ስለሚባሉ የኪነ ጥበብ ባለሙያዎችም ሆነ ስለታገዱ ቲያትሮች መረጃ እንደሌላቸው ነው የገለጹት። እንግዲህ አስማማው እነዚህን ሁሉ መረጃዎች አካቶ ዳጠናቀረው ዝግጅት በቀጥታ እንለፍ።
በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነ ጥበብና ሙያተኞች እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል።
ቀደም ሲል ገጣሚና ደራሲ በላይ በቀለ ወያ በጣም በሰላ ብሔሮቹ ይታወቃል። እንደዚሁ ታስሮች ካሁን በእስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ፖለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ ሁለት የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እብደት በህብረት የሚል ስራ የሰሩ የመድረክ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኘው። ከሌሎች የኪነ ጥበብ ባለሙያዎቹ በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበትን ሁኔታ መረጃ ለማግኘት ሞክረናል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነ ጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ የድርሰት ስራዎቻቸው የሚታወቁት ዶክተር እንዳለ ጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና፣ ዳር ድንበር እንዲከበር፣ ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉ።
በእኔ መረዳት፣ በእኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመናት ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራሁበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት፣ ሲዘመትበት፣ ሲፎከርበት፣ ሲፎከርለት የቆየ ጥበብ ነው። ከፋሲስት ጣሊያን ወረራ በፊት የነበሩ ተስፋናትን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦችን በጽሁፍ የመግለጽ ችሎታ የነበረው ነው። በፊታውራሪ ተክለሐዋርያት ተክለ ማርያም እና ፎቅ ገብረ ኢየሱስን ገብረዮት ባይከዳኝን መጥቀስ ይቻላል። እነዚህ ሰዎች ይህች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና አብሪዎች፣ ፋና አብሪነት ሚና ነበራቸው። ከዛ በኋላ ደግሞ ፋሺስት ጣሊያን ጦርነት ሲመጣ እነ የታዬ ንጉሴ አገኘሁ እንግዳ ደግሞ ስነ ጽሁፍ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር ለነጻነት ዋጋ ካልከፈለ ለአርበኞች ካልወገነ ለፍትህ ጥብቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች በሚከይኗቸው የኪነት ስራዎች በደንብ መሰራት ጀመረ። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በሌሎች በመሰሎቻቸው ማህበራዊ ህይወታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሻ ሆነ። አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ ባሉ ግርማ፣ ዳኛቸው፣ ሌሎችም በመናይበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው፣ ሊያቀናቸው፣ ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ሲታይ ሙስናው መብዛት፣ ኢህአዴግ መምጣት ምናምን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው። እና በእጅግ በጣም በወፍ በረር ቅኝ ሲታይ የኢትዮጵያ ስነት በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ተብሎ ለታመነባቸው ጩኸቶች ድምፅ ሆነው ሲያሸበሽቡ የቆዩ ዘማሪያን ይመስልኛል።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋገሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለ ጌታም ይህ ግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉ።
በየዘመኑ ለምሳሌ 1966-67 ጋዜጦች ላይ ጻፉ የነበሩ ነገሮች ሲታይ እንዴት አይነት ነጻነት ነበራቸው ጋዜጠኞቹ የኪነት ሰዎቹ እንድትል ያደርግሃል። በሚዘፍኑት በሚጽፉት ለምን ይህን ተናገራችሁ የሚል የለም። ታፍራችሁ ነበር፣ ተፈታችኋል፣ ታፍናችሁ ነበር፣ ይኸው ተገልጦላችኋል፣ ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመት የማይቆይ ማን ነው እንደዚህ ያለው ያሱት አሳድች ይባላል። ስለዚህ አንድ ከያኒ በታሰረ ቁጥር እልፍ አላፉ ነው የሚበረግገው ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው በዙ ላይ እያንዣበበ እንዴት ነው እንደዚህ ማድረገው ማቃቸው ሁሉ እየተሰወሩብኝ የሚል ስሜት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የኪነ ጥበቡ ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ፣ እንዲያሸበሽብ፣ እንዲያጨበጭብ፣ ውዳሴ እንዲያጎርፍ ይጠሩታል። ግን አላምጠው የሚተፉት ማስቲካ ነው የሚሆነው። በየዘመኑ በኃይለሥላሴ ዘመንም ብትል፣ በጓድ መንግስቱ ኃይለማርያም ዘመን ብትል፣ በአቶ መለስ ዜናዊ ዘመንም፣ በኃይለማርያም ደሳለኝ፣ በዶክተር አብይ አህመድ ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 20 ቀን 2016 ዓ.ም. ባወጣው ሪፖርት ገጣሚ በላይ በቀለ ውያ ከ9 ወራት በላይ በስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል ሀብታሙና አዘጋጁ ዳግማዊ አመለወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችን መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለመጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ሳይችል ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት እስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ።
እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁን በጋዜጠኞች ሀሳብን በመግለጻነት ዙሪያ የሚደረጉ ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች፣ አንደኛ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነጻነት መጻፍ፣ መናገር በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲቀጥሉና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩርና ሁልጊዜ መንግስትንም ማንንም የማይነኩ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲህ ያሉ ማዕቀቦች ምህዳሩ እየጠበበ የሚመጣ ከሆነ አዳዲስ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመብት ጥሰትነቱ ባለፈ ማለት ነው እና እንዲህ ያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ወደ ሰፊ ሆኖ እንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሯቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲህ ያሉ ድምጾች እንዲታፈኑ ያደርጋል።
ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ እየደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ።
እንግዲህ የበዓሉ ግርማን የአቤ ጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ የማውቅ ሰው በጻፉ ጽሁፈት ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነፍሴ ትንቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ፣ ፕሮግራሞች ይታጠፉ፣ ይሰራጩ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል ይሄ መተቸት የሚያስፈረግገው መተቸት የሚያስበለግገው ማለት ማን እንደሆነ ያላወቀው ሰው ድንገት ብድግ አድርጎ ሊወስድ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምልህ ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምታለሁ። በነጻነት የሚነገርበት በነጻነት የሚሰበክበት ነው ለማለት ያስቸግራል። በነጻነት ትችትን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍ አዟሪዎች ለምን ይህን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ። ለምን መጽሐፍ የሚሰጣቸው ተብለው ታሰርን ያሉበት ጊዜ አለ። ፍሬኞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም፣ የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም፣ ግን በራሱ የሚተማመን ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል።
የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነ ጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለሀገራዊ ለውጥ ሚናውን መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል።
መንግስት አንደኛ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው፣ የግድ የሚያስከስሳቸው የወንጀል ጉዳይ ፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርቦ ትክክለኛ ክስ ቀርቦባቸው ፍትህ እንዲያገኙ፣ ከዛ ውጭ ግን የተከለከሉ መድረኮች ተከፍቶ ምህዳሩን ተከፍቶ ሰዎች በነጻነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስቱ መንግስት የተጣለበትን ግዴታ በማክበር በተቃራኒ እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል አለበት ብለን እናምናለን።
ኪነ ጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉም። መንግስትም በሙያው የመተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሎ የሚመክሩት ዶክተር እንዳለም ነገ የተሻለ እንደሚሆንም ተስፋ ያደርጋሉ።
አሁን ማህበራት አሉ፣ የኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት የሙያ ማህበራት? ማለት ለሙያውን ካልታደጉት የሙያው ሰው ሲገፋ ሲከፋ ሲበደል ሲሰደድ የት ነው ያለህ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር የሰለጠነ ስርዓት ቢኖረን ሀሳብ በነጻነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገይቱን ኢትዮጵያ እኮ ነው ዛሬ ላይ አሁንን ልናሳይ የሚገባው። ፋሽጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ እንዲ ተሰምተዋል ሲሉ ንጉሰ ነገስቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታች ያሉባቸው። ስለዚህ ከያኒው ኪነ ጥበቡ ሰው እየሆነ ያለውን ብቻ ሳይሆን ሊሆን የሚችለው ሁሉ የመገመት የመረዳት ተሰጥኦ ሁሉ አለው፣ ችሎታ አለው። ምንም ነው ማለት አይደለም፣ ግን ያንን ማሸነፍ ያስፈልጋል። ካልተተቸህ እንዴት ነው ድክመትን የምታውቀው? ጸሐፊው በጣም መተቸት አለበት፣ የጎደለውም እንዲነገረው ይገባል። ስርዓቱም በጣም መተቸት አለበት፣ የጎደለውም ሊያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያሽቆለቆለ እንደሆነ ሊነገረው ይገባል።
ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ.ም ጀምሮ በየዓመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብአዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብአዊ መብቶች መከበር ባህል የሆኑባት ኢትዮጵያን ለማየት የወጠነውን ራዕይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮች፣ የኪነ ጥበብ ባለሙያዎችና ስራዎች ላይ የበረታውን ፖለቲካዊ ጫና አስመልክቶ የተጠናቀረውን ዝግጅታችንን ያዳመጣችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የኢትዮጵያን የጭነት ትራንስፖርትና የሎጂስቲክ አገልግሎት ይመለከታል። ኢትዮጵያ ውስጥ ያለው የጭነት ትራንስፖርትና የሎጂስቲክ አገልግሎት በግጭት ብቻ ሳይሆን በቂ የሆነ ምርት፣ ወጥ የሆነ የስምሪትና የሎጂስቲክ ስርዓት፣ በቂ መሰረተ ልማት ባለመኖሩ ከፍተኛ ችግር ውስጥ መሆኑን የዘርፉ ባለሙያዎች ለአሜሪካ ድምጽ ተናግረዋል።
የአዋሽ ካርጎ ራይድ የቦርድ ሰብሳቢ ለሚቱጆ ጉርሜሳና የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩም ሰላምና ደህንነትን ከማረጋገጥ በተጨማሪ የተቀናጀ የአሰራር ስርዓት ሊዘረጋለት እንደሚገባም አሳስበዋል። ደረጀ እንግዲህ በዚህ ዙሪያ ያጠናቀርከው ዘገባ አለ፣ በቀጥታ ወደ እሱ እንለፍ።
የኢትዮጵያ ትራንስፖርት አሰሪዎች ማህበር ፕሬዝደንት ብርሃኔ ዘሩ ማህበራቸው በፌዴራል ደረጃ የሚንቀሳቀሱ ወደ 7000 የሚደርሱ የጭነት ተሽከርካሪዎችን እንደሚያቀፍ ይገልጻሉ። ከነዚህ አባላት ውጪ በኩባንያ መልክ ራሳቸውን እያደራጁ የሚሰሩ ሌሎች በርካታ የጭነት አገልግሎት ሰጪ ድርጅቶች መኖራቸውን ያስረዳሉ። እነዚህኞቹ በጋራ ስምሪት ውስጥ ያልተካተቱ በግላቸው ከአስመጪና ላኪዎች ጋር በመገናኘት እንደሚሰሩ በመግለጽ በአሁኑ ወቅት ያለውን የጭነት ተሽከርካሪዎች እንቅስቃሴ ያብራራሉ።
ከአዲስ አበባ ጅቡቲ ወደ አማራ ክልል ወደ ተለያዩ ክልሎች ይሄዳሉ። በባለፉት ጊዜያቶች የአማራ ክልል የተለያየ ጸጥታ ችግር ስለነበረው ሂሬንዴር ትንንሽ ችግሮች ነበሩ። የመንገዱ መዘረፍ፣ ጭነቱን የታጠቁ ኃይሎች የሚወስዱበት የሚዘርፉበት አካሄድ ነበረ። ለምሳሌ አሁን ለገበሬው ሊደርስ የነበረው ማዳበሪያዎች ተስተጓጉለው ነበር በየጊዜው። አሁን ግን እነዛ ነገሮች ያው መንግስት ወሰደው የጸጥታውን የመጠበቅ ሁኔታ አሁን ለገበሬው ልማት እየደረሰ ነው። አሁንም ማዳበሪያ እየገባ ነው። ወደ 1 ሚሊዮን ምናምን ይቀራል። ሌላው ግን ለሚፈለገው ግብአት ለየክልል ዩኒዮኖቹ ለገበሬዎቹ እየደረሰ ነው ያለ።
ጭነት ማመላለሻዎች በአጀብ ነው የሚሄዱት ወይስ ለብቻቸው ነው የሚሄዱት? ጥበቃ ይደረግላቸዋል?
አጀብ የለም። አጀብ ኖርማሊ ያው ብዙውን ቦንትን የሚይዘው ዴስቲኔሽኑ ወደ ወደብ አሉ፣ ደረቅ ወደቦች አሉ። ወደ ደረቁ ወደቦች የሚገባው አሉ። የግለሰብ ይኖራል፣ የድርጅቶች፣ የግል ነጋዴዎች እቃ ነው። በኮንቴነር የሚመጡ አሉ። ስለዚህ ያ ብዙ ያ አካባቢ በጣም እጅግ ሰላማዊ ነው። በዚህ ላይ ደግሞ የመንግስት የጸጥታ እንትን በተጠናከረ ሁኔታ እዛ አካባቢ ላይ አለ።
የነገሩኝ ከውጭ የሚገቡ እንደ ማዳበሪያ ጭነው የውጭ ምርቶችን ወደ አገር ውስጥ የሚገቡ ገቢ ምርቶችን ከጅቡቲ ደረቅ ወደብና አንዳንዶቹም አንዳንድ ቦታዎች ላይ ማሰራጨት ነው። የሚመረቱ የገበሬ ምርቶችን ከየአካባቢ ያሉ ምርቶችንስ ወደ ማዕከል በመምጣት ያለው የትራንስፖርት እንቅስቃሴ በተጭነቱ ምንድን ነው ይመስለው?
የሀገር ውስጥ ትራንስፖርት የሚባል አለ። ይህም ሴት ትራንስፖርት የሚሰራው ነው። እሱ ያው በተለያየ ጊዜ በሼልቶ ይባላል። ማለት ሼልቶ ማለት ተሳቢ የሌላቸው አካባቢው ላይ ብዙ ጊዜ መንገድ እንትን እንዳይገጥማቸው በሼልቶ እየገባ ነው ምርቱ ወደዛ ይገባል። እሱም በዚሁ በፍሬት ትራንስፖርትና ሎጂስቲክ የሚመራው ነው።
ድርጅታቸው አገር ውስጥና ጅቡቲን ጨምሮ ወደ አጎራባች አገሮች ድንበር ተሻጋሪ የትራንስፖርት አገልግሎት እንደሚሰጥ የተናገሩት የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚ ቱጆ ችግሩ የሰላም እጦት ብቻ አይደለም ይላሉ። አሁን ሰላም አለባቸው በተባሉ የአገሪቱ ክፍሎች ጭምር ማየት እንደሚቻለው በሰላሙም ጊዜ የኢትዮጵያ ጭነት ትራንስፖርት ዘርፈ ብዙ ችግሮች አለበት በማለት ይከራከራሉ። ከሁሉም በፊት የምርት እጥረት መኖሩ ዋነኛው ነው ይላሉ።
አመቱን ሙሉ የኢትዮጵያ ትራንስፖርት ሎጂስቲክስ ስራ አለ ሲል የለም የሚለው ያው አመቱን ሙሉ አገሪቷ ታመርታለች ወይስ አታመርትም
የሚለው ጥያቄ መልስ ይሰጠዋል ብዬ አስባለሁ። ሀገሪቷ ስታመር ትምህርቱ ሲኖር ስራው ከፍተኛ ይሆናል። ከዛ ውጭ ደግሞ ዝቅተኛ ምርት ሰብስቦ የተወሰነ የፓር ጊዜ ደግሞ ዝቅተኛ የሆነ የትራንስፖርት ስራዎች ይጠፋሉ። ያን ብቻ ሳይሆን ደግሞ ሀገሪቷ ውስጥ በተለያየ ጊዜ በሚከሰቱ ግጭቶች የተነሳ ስራዎች ኢንተራፕት ያደርጋሉ፣ ግን ተመልሶ ደግሞ ወደ ስራ ይገባሉ።
አቶ ለሚ የኢትዮጵያ ጭነት ትራንስፖርት ስራ ተለዋዋጭና የኢትዮጵያ ኢኮኖሚ መዋቅርን ተከትሎ እንደሚሄድ ይናገራሉ።
የኢትዮጵያ ኢኮኖሚ ስትራክቸሩ ዝናብ ላይ የተመሰረተ እንደሆነ ታውቃለህ። የምናመርተው ያው ሲዝን አለው። ስራው ምን እንችላለሁ ማለት ነው? ሀይ ሲዝን እና ሎው ሲዝን አለው ማለት ነው። ስራው የሚቀሰቀስበት እና በጣም ከፍተኛ ዲማንድ የሚኖርበት ጊዜ አለ። በዚህ ሰዓት ማዳበሪያ ወደ ሀገር ውስጥ እየገባ ስለሆነ ስራ አለ። የጅቡቲ መስመር ማለት የጅቡቲ መስመር ከፍተኛ ሁኔታ ስራዎች አሉት። አሁን ማዳበሪያ ወደ ውስጥ እየገባ ስለሆነ ማለት ነው።
አቶ ለሚ፣ ይሁን እንጂ የውጭ ምርት ወደ አገር ውስጥ በመግባቱ ስራ ቢኖርም ኢትዮጵያ አምራች የምትባል አገር ባለመሆኗ በአገር ውስጥ ያለው የጭነት ትራንስፖርት ብዙም ተጠቃሚ አለመሆኑና የስምሪት ሚዛኑ ያልተጠበቀ መሆኑን ያብራራሉ።
አምራች ሀገር አለመሆናችን የምናመርተውም ደግሞ ዝናብ ላይ የተቆራኘ ከዛ ጋር በጣም ቁርኝት ያለው ስምሪት መሆኑ፣ እሱ ደግሞ ምንድነው የሚፈጥረው? አመቱን ሙሉ ስለማናመርት አመቱን ሙሉ አንሰበሰብም፣ አመቱን ሙሉ አናከፋፍልም፣ አመቱን ሙሉ አንሰራም ማለት ነው። ሶ ይሄ ለምን ያጋልጠናል? ትራንስፖርቱ ለምሳሌ አርባ ምንጭ ውስጥ በአመት ውስጥ ለምሳሌ ሙዝ የሚመረት ከሆነ ወደ አዲስ አበባ ሲመጡ እና ከአዲስ አበባ ደግሞ በቂ ምርት ላይ ነው ይችላል ወደ አርባ ምንጭ የሚሄደው። ያንም ደግሞ አቀናጅቶ የሚሰራ ኢንፍራስትራክቸር የለውም። ለምሳሌ ድራይ ፖርቶች ነው፣ ካርጎ ስቴሽኖች የሉንም። እንደ ሀገር ተበጣጠሰ ነው። ሰው ፕላንድ ልታደርግ አይችልም ማለት ሰው መኪኖች በአማካይ ለምሳሌ ከአዲስ አበባ አርባ ምንጭ 20 ትሪፕ መጓዝ የሚችሉትን 6-7 ለመጓዝ ይገደዳሉ ማለት ነው። ምክንያቱም አርባ ምንጭ ላይ የተቀናጀ የካርጎ ስቴሽን የለውም፣ ኮልድ ሎጂስቲኩን ጨምሮ ማለት ነው። ሎጂስቲክሽኑ ፎርዋርድና ሪቨርስን ኢንቴግሬት በሚያደርግ መልኩ ስለማይሰራ ሀይሊ ዲስኢንቴግሬትድ እና ዲሴንትራላይዝድ ስለሆነ ለመሰብሰብ፣ ለማከማቸት፣ ለመጫን፣ ለማውረድ የሚያስፈልጉ የሎጂስቲክ ኢንፍራስትራክቸሮች በበቂ ሁኔታ ስላልተሰሩ ይሄ ኮስቱን ከፍተኛ ያደርገዋል።
ይህ የደርሶ መልስ ጉዞ ሚዛን መዛባት ብዙ ጊዜ መኪኖችን ከ20-25% ባዶዋቸውን እንዲጓዙ እንደሚያደርጋቸውም ያስረዳሉ።
ፎርዋርድ እና ሪቨርስ ሎጂስቲኩ ወይ ደግሞ በአማርኛ ደርሶ መልስ የምንለው አንድ መኪና ከአንድ ከተማ ወደ ሌላ ከተማ ከዛ ከተማ ደግሞ ተመልሶ ሲመጣ ያለው የጭነቱ አለመመጣጠን አለ ማለት ነው። በአማካይ ኢትዮጵያ ውስጥ ለምሳሌ በየትኛውም አቅጣጫ ስትሄድ 20-25% ሪቨርስ አይዲሎች ይኖሩታል ማለት መኪኖች ወደ ላይም ወደ ታችም በአማካይ 25% ባዶ ይሄዳሉ ማለት ነው። አይ ባዶ ደግሞ አልሄድም ካሉ 2-3 ቀን እዛ የመቆየት የመጠበቅ ግዴታ ይኖርባቸዋል ማለት ነው።
የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝደንት አቶ ብርሃኔ ዘሩ ይህ የተለመደና የጭነት ትራንስፖርት ባለቤቶች የሚያውቁትና ዋጋቸውን አስተካክለው የሚገቡበት ነው በማለት ይከራከራሉ።
ብዙ ጊዜ ግን ታሪፉ ሲወጣ ወይም ደግሞ ታሪፉን ጠይቅ አጓጓዡ ትራንስፖርተር ይህንን ታሳቢ አድርጎ ነው የትራንስፖርት ዋጋ የሚሰጠው። ስለዚህ ያንን የሚያካክስለት ዋጋ ሰጥቶ ስለሆነ ይህ የተለመደ ነው። ያው አንዳንድ ጊዜ ደግሞ ካጋጠመ ኤክስፖርት እህሎች ይዘው ሊመጡ ይችላሉ ወይም ደግሞ ከክልል የሚመጡ ምርቶች ወደ መሀል ሀገር የሚመጡትን ይዞ ይመጣል። ኪሳራ በትራንስፖርት የተለመደ ነው። ዛሬ ከስራል፣ ነገ ደግሞ ያተርፋል። ነገር ግን አሁን ባለው አሰራር ግን ነጻ ገበያ ነው። ፍሬት መንግስት ገብቶ እንዲህ ነው የሚለው ነገር አለ። የሬጉሌት የሚያደርገው የህዝብ ትራንስፖርትን እሱንም መደበኛውን ብቻ ነው መንግስት ሬጉሌት የሚያደርገው እንጂ ፍሬት ትራንስፖርት በገበያ መር ነው የሚሄደው።
አቶ ለሚ፣ አገሪቱ ውስጥ መኪና ስራ አጥቶ ይቆማል ማለት አይደለም፣ ግን ምን ያህል ይሰራል? መስራት የሚገባውን እየሰራ ነው? ስምሪቱስ የተቀናጀ ነው? ሲሉ የአቶ ብርሃኔን ሀሳብ ይሞግታሉ።
አገሪቱ ውስጥ አክቹዋሊ መኪና ስራ አጥቶ አይቆምም። አሁን ችግሩ በተገቢ ሁኔታ ለምሳሌ አንድ ትራክ 20 ትሪፕ መሄድ የሚችል ከሆነ በአሁኑ ውስጥ እየሄደ ያለው 8-10 ሊሆን ይችላል ነው። የተበጣጠሰ ነው፣ ዲስኢንትግሬትድ ነው። ኢንፍራስትራክቸሩ የተሟላ ስራ ነው። ለምሳሌ ኮልድ ሎጂስቲክ ኢንፍራስትራክቸሩ በበቂ ሁኔታ ስላልተገነባ ምርቶች ከዛ መጥቶ እዚህ ቶሎ ካልተሸጡ ስለሚበላሹ፣ ፕላስ ደግሞ ፎርዋርድና ሪቨርሱን ካርጎ ሀቦቹ በትክክል በመላ ሀገሪቱ ካችመንት ኤሪያዎችን ማዕከል ያደረገ ስላልተሰሩ እነዚህ ነገሮች መኪኖቹ በበቂ ሁኔታ ወደ ፈለጉበት ሂዶ በፈለጉ ጊዜ የሚፈልጉትን ስራ የሚያቀናጅላቸው የኢንፍራስትራክቸርም ሶፍትዌር ሊሆን ይችላል። ከዛ ቀጥሎ ደግሞ ለዛ የሚያስፈልገውን የመጋዘን ሌሎች ጉዳዮች ሊሆኑ ይችላሉ። እነሱ በበቂ ሁኔታ ሀገሪቷ ስላልተሰራ በተበጣጠሰ ሁኔታ ነው ስራ እየሰሩ ያሉት እንጂ ለምሳሌ ስራ አጥቶ ሳምንት የሚቆም መኪና ላታገኝ ይችላለ። ይንቀሳቀሳል፣ ይሰራል፣ ግን ኤፊሽንት አይደለም ነው። ማምረት የሚገባውን ብር ላያምርት ይችላል፣ ወጪው ሊበዛበት ይችላል ነው። ምክንያቱ ሁለት ቀን ሲቆም የሹፌር ወጪ ያለበት፣ የረዳት ወጪ ያለበት፣ የሚያቆምበት ወጪ ያለበት። ይሄኛውን ለመቀነስ ምርታችን ማሳደግ ነው ዋና አላማው። ምርታችን ካሳደግን በኋላ ደግሞ ምርቱን በቅድም ዳ ለመሰብሰብ ለማከማቸት ለማጓጓዝ የሚያስችለውን ፎርዋርድ እና ሪቨርስ ሎጂስቲክ ኢንፍራስትራክቸሮችን መገንባት ይጠይቃል። ያኔ ሲሆን የመረጃ ማዕከላዊነት ይኖራል፣ ሰው መረጃውን ያገኛል።
አቶ ለሚ አሁን ኢትዮጵያ ውስጥ ያለውን የትራንስፖርት ስምሪት የሚቆጣጠር በቂ መረጃ የሚሰጥ አካል የለም ይላሉ።
ለምሳሌ ኢትዮጵያ ውስጥ ጭነት ለማጫንም ከፈለክ መጫንም ከፈለክ አሁን ኢንፎርሜሽኖቹ ዲሴንትራላይዝድ ነው፣ ደላሎች ናቸው የሚቆጣጠሩት እንጂ ይሄንን በቂ መረጃ የሚሰጥ የግልም ተቋም የመንግስትም ተቋም ስለሌለ ጭነት የት እንዳለ መኪና የት እንዳለ ሁለቱን ደግሞ ኮኦርዲኔት አድርገው አሜሪካ ነገር ውስጥ እንደምታውቀው እና ዩሺፕ እና ጄቢ ሀንት የሚሰሩትን አይነት ስራ የሚሰራ ተቋም በዛ ላይ ደረጃ ስለሌለ ኮስቱ በጣም ከፍተኛ ይሆናል የሚል ነው እንጂ አጠቃላይ ስራ አጥቶ ይቆማል የሚል ነገር አይደለም።
እነዚህ እንግዲህ የሚያነሷቸው ነገሮች ምናልባት በተረጋጋ አገር ውስጥ እና ሰላማዊ በሆኑ ሁኔታዎች ውስጥ መንቀሳቀስ አካባቢዎች ውስጥ የሚንቀሳቀሱትን ነው ወይም ደግሞ በዛ ሁኔታ የሚታየው ችግር ነው። ግን አሽከርካሪዎች ደግሞ እና የመኪና ባለቤቶች የሚሉት በጸጥታው ችግር የተነሳ ነው መንቀሳቀስ ያልቻል ነው የሚሉት። በዛ ምክንያት መኪኖቻችን ቆመዋል በርካታ አካባቢዎች ላይ ሆና መኪኖች አይሄዱም፣ ዝርፊያም እንደዚህ የተለያዩ ችግሮችም ስላሉ እና እሱስ ኢኮኖሚው ላይ የሚያሳድረው
ማለት የትም ሀገር ግጭት ሲኖር የትም ሀገር አሜሪካንም ሀገር ጨምሮ የፈለግኩ ሀገር ላይ ግጭት ካለ አይደለም መኪና ሰው ማይንቀሳቀስም ማንም አይሄድም። ምንም የተለየ የሚያደርገው ነገር የለውም። የትም ሀገር ያለ አይነት ሲሚላር ፓተርን ነው ያለው። የኢትዮጵያ እንደየት የሚያደርገው ነገር የለም። ግጭት ሲኖር አይደለም ሰፈር ላይ ሰው ስታላ እኮ ሰው ከቦታ ቦታ መንቀሳቀስ ያቅተዋል። እውነቱ እሱ ብቻ አይደለም ነው እኔ ደግሞ እያልኩ ያለሁት። ዘርፈ ብዙ ነው። ኖርማሊ አሁን የግጭት ትንታኝ አይደለሁም። ፐርሰናል ያለኝ ባክግራውንድ ሌላ ስለሆነ ጉዳዩ የሚመለከታቸው ሰዎች ቢሰጡ ነው የሚሻለው። እኔ ፐርሰናል ግን አገሪቷ አመቱን ሙሉ መብራት አለባት። አመቱን ሙሉ ከመረተች በኋላ ራሱ ደግሞ ኢንፍራስትራክቸሩን መሟላት አለባቸው። ኢንፍራስትራክቸሩ ሲሟላ ደግሞ ኤፊሽንት የሆነ ሎጂስቲክ ይኖረናል። ሎጂስቲክ ሲኖር ደግሞ ዋጋው ይቀንሳል፣ የምርት ዋጋ ይቀንሳል። በማምረት ብቻ አይደለም ዋጋውን የምንቀንሰው፣ የማከማቻ ቴክኖሎጂዎቻችን፣ ዌርሃውሶቹ፣ ባለሙያዎቹ፣ ሎዲንግ አንሎዲንጉን ጨምሮ፣ መንገድ ጨምሮ፣ እነዚህ ሁሉ በተቀናጀ መልኩ ከተሰራ ከሎጂስቲክ የሚመጣውን ወጪ መቀነስ እንችላለን ነው። ሰላም በአንዳንድ ቦታ ላይ አመቱ ሙሉ እንትን ይኖራል ማለት አይደለም። ዛሬ ካለ ነገ ደግሞ ሰላም ሊሆን ይችላል። ተናቦ ይሰራሉ እያየን ነው። ያው ዞሮ ዞሮ ችግር አንጻር ሰላም ያለበትና ሰላም የሌለበት ቦታ ተመሳሳይ የትራንስፖርት ፍሰት ይኖራል አይኖርም፣ ምንም ትንታኔ የሚያስፈልገው ነገር አይደለም። የኔም ፓርክም ያንን ስላልሆነ ነው።
እሺ፣ ስርጭቱም ባለበት ቦታ ነው።
እንቅስቃሴ የለም፣ የሰውም የእንስሳም የመኪና እንቅስቃሴ አይኖርም ማለት ነው። ጦርነት ውስጥ መቼም እንቅስቃሴ የለም።
ስለዚህ የሎጂስቲኩን የማቀናጀቱ ነገር ይሄኛው ምናልባት የግጭቱም ሁኔታ ሽፋን ሆነው እንጂ ያ ችግር ጎልቶ ያለ ያልተፈታ የቆየ ችግር ነው ነው የሚሉት።
አዎ፣ አገሪቷ መፍታት አለበት፣ ይህንን መፍታት አለበት። እኛ እንደ ካምፓኒ አስገብተናል ለመንግስት።
ምንድን ነው የጠየቃቸው እንደ መፍትሄ? እስቲ ያስገባቸዋቸውን ነገሮች ወይም ደግሞ እንደ መፍትሄ የሚያቀርቧቸውን ነገሮች ምን ምንድን ነው መደረግ ያለበት ይህን ችግር ለመፍታት?
ያስገባ ነው። አንደኛ የትኛው ቦታ ምን ያመርታ በምን ቮሉም ያመርታል የሚለውን ሪሶርስ ማፕ ሰራን። ከዛ በኋላ በዛ ለምሳሌ በስድስቱን በር አዲስ አበባ ስድስቱን በር እስከ መቀሌ፣ እስከ ጎንደር፣ እስከ አሶሳ፣ በዚህ ደግሞ እስከ ጅቡቲ፣ እስከ ሞያሌ ያሉትን ሁሉንም መስመሮች ከሰራን በኋላ ካችመንት ኤሪያቸውን አጠናን። ከዛ በኋላ ፕራይቬት ድራይፖርት ነው የጠየቅነው። ማለት ፎርዋርድ እና ሪቨርሱን ለምሳሌ በነቀምትና በኮልታ መካከል በአሶሳ መካከል ያለው መኪኖች ወደ ታች ብረት ይዞ ሲሄዱ ወደ ላይ ደግሞ እዛ ቡና፣ በቆሎ፣ ሌሎች ኢንቴግሬትድ ነው ወደ ላይ የሚመለሱበትን ሳይጠብቁ ጭነት ከየት እንደሚጫን እንዴት እንደሚቀናጅ የመረጃ ማዕከል ደግሞ ለምሳሌ አንድ ሹፌር ከጅቡቲ ተነስቶ አሶሳ መድረስ ከፈለገ ከጅቡቲ እስከ አሶሳ ድረስ ስራ የሚሰራበትን መንገድ ነው የጠየቅነው። ሶፍትዌር ያለው ኢንፍራስትራክቸር ያለው ፊዚካል ኢንፍራስትራክቸርና ሶፍትዌር ኢንፍራስትራክቸር ያለው ነው የጠየቅነው። እንግዲህ አንዳንዶቹ ላይ መልስ ተሰጥቷል። ሌሎቹ ደግሞ እኛ ባንሰራውም ሌሎች ካምፓኒዎች ይሰራሉ የሚል እንግዲህ ስቶክ ማርኬት ደግሞ ሲመጣ ስቶክ ማርኬት አንደኛ ለእንትን የምናቀርበው ትልቅ ፕሮዳክታችን ብለን ነው እየሰራን ያለ ነው።
የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚ ቱጆ እና የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት አቶ ብራኔ ዘሩን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ኢትዮጵያ ውስጥ ያለው የጭነት ትራንስፖርትና የሎጂስቲክ አገልግሎት የሚገኝበትን ከፍተኛ ችግር የሚዳስሰውን ዘገባ ነው የተከታተል ነው። አሁን ደግሞ ትንሽ በሙዚቃ አረፍ ብለን ብንመለስ ይሻላል።
ልክ ነው። ሁለተኛ የሙዚቃ ምርጫችን ደግሞ በየማ የሙዚቃ አልበም ውስጥ የተካተተው የደጋ ሰው ነው። ከአሜሪካ ድምጽ የመስታወት መሰናዷችን ጋር መልካም ቆይታ።
ገና ሲነካካኝ ሰውኝ ቅልጥልጥ ትርትር ድንግጥግጥ
የሙዚቃ ስልት በታጀበው የማ የደጋ ሰው ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ።
ስለ ጋዜጠኞች የአእምሮ ጤና ያልተነገሩ እውነቶች።
ደረጀ፣ የግንቦት ወር የአእምሮ ጤና ግንዛቤ ማስጨበጫ ወር ነውና ከአእምሮ ጤና ጋር የተያያዙ የተለያዩ ዘገባዎችን ከአሜሪካ ድምፅ ለአድማጮቻችን እናደርሳለን።
ዛሬ ደግሞ በተለይ በብዛት ትኩረት የማይሰጠውን የጋዜጠኞች የአእምሮ ጤና ላይ ነው ትኩረት ያደረግሽው።
አዎ፣ የሚገርምህ በርካታ ጥናቶችን ስመለከት ጋዜጠኞች በሚሰሯቸው ዜናዎችና ዘገባቸውን ተከትሎ ደግሞ በኢንተርኔትና ከኢንተርኔት ውጪ በሚደርስባቸው ጥቃት ለአእምሮ ህመም እንደሚጋለጡ ያመለክታሉ። በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉትን ስቃይ የሚዘግቡ ጋዜጠኞችም በስራቸው ምክንያት የሚያገኙት መረጃ ለጭንቀት፣ መረበሽ እና እንቅልፍ ማጣት እንደዳረጋቸው ነው የሚገልጹት።
በዚህ ዙሪያ ያነጋገርሻቸው ጋዜጠኞችም የሚዲያ ተቋማት በጋዜጠኞች ላይ በስፋት የሚስተዋለውን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቀዋል። በዚህ ዙሪያ የባለሙያ አስተያየት አካተሽ ወዳጠናከርሽው ዘገባ በቀጥታ እንለፍ።
እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም PTSD የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት 8 ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ ለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት ገልጻለች።
ሁኔታዎቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውን እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። አንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን።
ካሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሃን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለህዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል።
በተለይ የዓይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛን አገኜ ዘገባውን መስራት አለብኝ። በጣም ከባድ ነበር።
በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች።
ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ የተመታ አንድ ትምህርት ቤት ውስጥ ነበርና ህጻናቶቹ መጥተዋል፣ ኦልሬዲ ህይወታቸው አልፈዋል። እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመነኝ። ምክንያቱም እናት ነኝም ጋዜጠኛም ስለሆነኝ እንደ እናትነቴ ተሰምቶኛል። በጦርነቱ ወቅት ላይ በጣም ብዙ ነገር አሳልፍ ያለው አንድ ጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ሄጄ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲደገኝቸ ደግሞ ሌላ ቁስ ይፈጠረብኝ። ከዛ ቤት ሲሄድ አመመኝ ራሴ። አለመረጋጋት ነበር። በጣም ትረበሻለሽ እንደ ባለሙያ።
ጋዜጠኞች በዓለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም።
ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅትና ዝም ብለን ነው የምንሰራው። ያለ ደሞዝ ነው የምንሰራው። ለታክሲም የለሽም፣ በእግርሽ ነው የምትሄጂው። ድካም አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም። ለልጆችሽ የምትሰጫቸው ምንም ነገር የለም። ትራሽ ውለሽ ስትመለሺ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው።
ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሑፎችን በማጋራት የሚታወቀው የሕክምና ባለሙያና የአእምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአእምሮ ጤናቸውን አደጋ ላይ ይጥለዋል።
ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያሉ ይመለከታሉ እና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ። ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዙ ወይም ደግሞ ሰቆቃ ጋር የተያያዙ የአእምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ድህረ አደጋ ሰቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ከፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአእምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአእምሮ ጤና ችግር ያጋልጧቸዋል።
ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታዎች ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባቴ ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የደደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው።
በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች።
ለራሴ ግብዓት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ ምሳሌ ስም፣ ብሔር፣ ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባብዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል።
ጋዜጠኞች በስራቸው ምክንያት በአእምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ እጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ፣
በደንብ ጥራት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። ምንም ስሜት እንደሌለን ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋር ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዣል፣ ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየሁም።
ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል።
በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች፣ በዲጂታል ሴሚናሮች ሲዘጋጁ፣ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉ እና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ በተወሰነ መልኩ።
አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳት ትናገራለች።
እንዴት ራሳችሁ ትሪት አድርጋላችሁ የሚል ስልጠና ነበርና በጣም ብዙ ነገር አግኝቻለሁ። ከጓደኞቼ ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን።
ከሳይም ይህ አይነት ከአይምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች።
የሚደርስበትን ነገር አስቀድሞ ጋዜጠኛውም አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎችና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያያዥ ነገሮች ማሳወቅ፣ ግንዛቤ መፍጠር ይኖርባቸዋል።
በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል።
የተመቸ የስራ ኢንቫይሮንመንትን መፍጠር፣ ጫናን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠር ማድረግ፣ በማህበራት ደግሞ ጋዜጠኞች ራሳቸው ተደራጅተው እርስ በእርስ መረጋጋትና መነጋገር፣ ግንዛቤ ማስጨበጫ ሴሚናሮች፣ ኤክስፒሪንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚሁም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ የአእምሮ ጤና ላይ ከሚሰሩ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢልድ እንዲያደርጉ መርዳት።
ከ80 እስከ 100% የሚሆኑ ጋዜጠኞች በስራቸው ምክንያት ለአእምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አእምሮ ጤና ትምህርት መስጠት፣ ያቻ ድጋፎችን ማመቻቸትና ረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ጋዜጠኞች በሚሰሯቸው ዜናዎች ምክንያት የሚያጋጥማቸውን የአእምሮ ጤና ህመም የሚቃኘውን ዘገባን የተከታተላችሁት። አድማጮች፣ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ የመስታወት መሰናዷችን ይህን ይመስል ነበር።
ፕሮግራማችንን ከማጠናቀቃችን በፊት ግን ለመሰናበቻ የዘቢባ ግርማን ስሜን በስሙ እንጋብዛቸው።
ጠዋ ስሜን የምጠራበትን ለወጠው ደርሶ መለይበትን ይኸው ተረሳ ስሜ የጥንቱ በሱ ተሰካ አቤት ማለት
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።